አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በህብረ ብሔራዊነት በመላ ኢትዮጵያ ይንቀሳቀስ የነበረው ኢሃፓ በጉልበትና ፋሽስታዊ ሽብርን አንግሶ በመይሶንና በሌሎች በራሱ በደርጉ የተቀፈቀፉ ድርጅቶች አንድ ላይ ተደባልቀው ከነበራቸው ተከታዮች በብዙ ጥፍ የሚበልጡ አባላትና ደጋፊዎች ነበሩት። በወቅቱም በብራነ መስቀል የሚመራው አንጃ በህቡ የነበሩ አባላቱን በማጋለጥ ከፍተኛ ጉዳት አድርሷል። አሁንም የብራነ መስቀል ተከታዮች ሊቀመንበር ነን ብለው ተሰይመው ህዝብን በማወናበር ላይ ይገኛሉ። ኤርትራን ጨምሮ በ14ቱም ክፍለ ሀገራት ጀግና የኢሃፓ አባላት ያልነበሩበት ቦታ አልነበረም። ዘር፣ ሃይማኖት፣ ጾታ ሳይለዩ በድሜ ሳይገድባቸው የየበኩላቸውን አስተዋጽኦ ሲያበረክቱ ተሰውተዋል፣ አካለ ጎደሎ ሆነዋል፣ ታስረዋል፣ ተሰደዋል። በመጽሐፍ ዓለም ፕሮግራማችን በንግሌ ፖረና የኢሃፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 1 እናሰማለን።
ትላንትናም ዛሬ እነ ምድር አስርድነ ፍራት ገዳይ ወጥተው ካደባባይ ጭቆናን ተጋፋጭ አመጣ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች የነበሩ ስምንት ቁጥር እስሩን ወሴራላውን ችለው የተወጡ ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነጡ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰረሱት በሕይወትም ያሉ ዛሬም ሁሉ የቀሩ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ከርቸሌ የወረዱት ከሴቶች ክፍሉን እስከ ጦር ዓለም በቃ የፍትሐ ብሔር ፍርደኛ ከራሱም አዘም በየቀበሌው ውስጥ ደግሞ ከፍተኛ እኮ የተሰለሰሉት መንገድ የተጣሉት ወንዮን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀው ገብ ይዞ የሚኖሩ ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ አርሲ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨበጨቡት ገብዛቸው አዎ ያኔ ሰዎች የነበሩ ደቡቃ ተነቻ ቆጥላ የተፈሩ በመቁረስ በመቁረስ የተመዳደቡት ካንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱ አንዲቷን ትንባሆን 12 ሆኖ የሚመገብ እኮ ያኔ ባይሩካ ባይሩካሽ የሚቀላለዱት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቁሞ ጠባቂውን ጠመንጃውን ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያሉት ዙርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያስጠጡት ለገዢ ላያድሩ ራሳቸውን ከፎቅ ዘለው የፈጠፈጡት ወደቅ ሞት አይደለም ወድቆ መዓለምነታት እንጂ ብለው ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋው ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣያ ሰሜን ጃናሙ እኮ ከመያይ ጠምሪ አድዮሴንና ደግሞም ከሐሙሲት በለሳና ረባያ አዎ ከማሽ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ክፉ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦጭ አሊያም ወዲያ ጎር እየቀማመሱ ከፊት ለፊት ፋሽስት ኳላ ዘረኛ ከመሃል እነሱ ህዝብ አገሬን ብሎ ግፍ ግቡን ገጥመው ለሱን ሰው በላ እየተፋቆት ህይወት እየጣሉ ህይወት እያነሱ እኮኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋላት መሃል ስም ይጠራ ይባል እንዲያውለ ጠብጣ ኑሴን ጻዬ ደበሳይ ካሳ ለማጋሹና ያውዱ ሸክረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ጀብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከድሮና ደሜ ኤርፋና ሻኪሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ተፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውግዳር ስዴትና ጃምላ አስካሉና አስገዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠረ አዎ አንተ የማማረ መሰልም በረካ ዘቢባት ዓለም ያ መምር ፋቲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉ ባለ ተራራ ምነት የጽናት ባለ ጸጎች ትግሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነስም አይጠሬኒና እጅሬ በጥላቸው ብቻ ጠላት አሸባሪ አደር ወገር አፍሪ ባንዳና አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሸማ ድሬሳ ሰለወልዴ ጎርጊስ አንጋው ሁሴን አፌ ኢማሙ ልሳነ ጣሙ ቤቶምና አስመላሽ ህብስቴ ባጀራ ያቺ ዳሩ ነጋሽ ሁሌም ወጡ ከቶም የማይረሱ በአመት በትግሉ እየተናገ አዎ ያኔም እንደ ዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረጸ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለሰው በላው ፍራትም ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥተው የሚሽከረከሩ ባጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባል እኮ እነ በቁ ሚራል እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጩቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዘፍ ከፓርላማ ወደ እነ ሽብሬ አዎ ሰዎችን የረቡ አሁንም የጠጣ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ የሰው ልጅ ምንኛ ክቡርና ተወዳጅ ፍጥረት እንደሆነ ማመን ከማመንም በላይ ደግሞ ስለ ሰው ክብር መጽናትና የድርጊቱ ባለቤት ሆኖ መገኘት ክፋት በበዛበት ምድር تلاك مثالي نتنو علما اتشن هل جيزي عددس نگرو اتشن ايزا بكتلالج يتلي ايو فلسف النو اتشن پولتيكاوي آستاساسو اتش كتلي ايه اغطاچا ايامنچو بمهبراوي هيوتا اتشنوست يلوت مقبل ياسنسالو موغدو يبرتانا حيال يمي مثلو عدس نگر بليلا عدسنا يتلي يكستد يواتال اندين دي يالا يساوليش تاريك بزو يتاريكا قطاليو جين ناسالفوال كبزو آمتات بفيت بساول بونا اند اونات يتاسبونا يدكم اللاتشو يموت اللاتشو يقدر اللاتشو ينبرو هاساوش ነገሮች እምነቶች በዛሬ በስለቱ ፊት ቅልነት ሆነው ይታሰባሉ። ዓለም በሙሉ ከአህጉር አህጉር አቋርጦ ያመነበት አርማ የቀረጸለት የጮህበት ፍልስፍና ወደፊት ለአመታት በእግረ ህሊናቸው ቀድመው በልቡናቸው ምናብ የጎበኙት የፈላስፋዎች ህልማዊ ነገር እንጂ በምንሳተፈው የተዛባ ዓለም ሊደላደል የማይችል ተረት መሆኑ እየታመነ የመጣበት ዘመን ደርሰናል። በኑሯችን ውስጥ በርካታ አስተሳሰቦች ብቅ ብልጭ እያሉ ጥልቅ ድርግም ይላሉ። በወራት ብዜት ያረጃሉ ይሻራሉ። የሰው ልጅ ግን ያሮጌውና የአዲስ አስተሳሰቦች ባለቤት እየሆነ ነበር። زاريم الله كبرو توداجو يساوليج يزيج آنستانيا صحف عزقاج كهولوم بفيت النابلاي كبر لسباوي النت يميل تنكارا امنت اللو بولتيكاوي آقوامو تشاتشلنا آستاساسبو تشاتشل كسبلنا تشني يكدمو بساو النتاتشل بزيابير يادلنن يكبرو حارتات ذكر تغست رهراهي شرنت مامزازن ايامكنو وداوريدنس اندايلوتون انتتنقق زند بتبق يافاسبال وقت يميولداچو ليجريو استاسازابوچ توات تنبو مامشاون لاقا متقليالنس اندمياغلغل الاتاوي غازيطا سيالفولنا فيطالو بمناي بتالم ሰው ባለው የሐሳብ የመስመር ልዩነት ምክንያት የሚደርስበትን እስራት ግርፋት ስቃይ መኮላሸት በስለት መቆረጥ መሰቀል መታነቅ በጥይት መደብደብ ይቃወማል። በዚች አነስተኛ ጽሑፍ የተካተተው ታሪክ በንግሊዝ ቦረና አካባቢ በኢሃፋ ኢሃወሊ ስር ተደራጅተው ስለተሰው ወጣቶችና ለደርግ መይሶን ነፍሰ ገዳዮች እንዲሁም ሰቆቃው ስለደረሰባቸው አባላቱና ወላጆች እውነተኛ ገጠመኝ ቢሆንም አብይ ተልእኮ ቀሪ ትውልድ እልቂቱ እንዳይደገም በትምህርት ሰጪነቱ ሊጠቀምበት እንዲችል ነው። በእግረ መንገዱም አቶ ተስፋዬ መኮንን የሚባሉ ግለሰብ ታሪክን ለባለ ታሪኩ በተሰኘ መጽሐፋቸው እንዳስተላለፉት ያባ በአብዛኛው የቦዘኔውን ክፍል ያቀፈ የነፍሰ ገዳዮች ድርጅት ነው በማለት ያሳተሙትን አሳፋሪና ሐሰተኛ ጽሑፍ ለማረምና የወጣቱን በእውነት ለእውነት መውደቅ ያሁኑ ተተኪ ትውልድ በትክክል እንዲያውቅ ለመመስከርም ነው። ምናልባትም ዛሬ ባለንበት ሁኔታ በወንጀለኞቹና በተባባሪዎቻቸው ላይ የክስ መረጃ ለማቅረብና ቀሪውን ትውልድ በቂም ለማናከስ ሳይሆን የበደለ በመጸጸት ለይቅርታ ለካሳ ነፍሱን እንዲያዘጋጅ የተበደለውም የቀደመው የስቃይ አሻራ በዚህ ትውልድ ላይ እንዳያርፍ ይቅርባይ ሆኖ እንዲቀርብና ህግና ማህበራዊ አስተሳሰቡም ለሰብአዊ መብት ቅድሚያ እንዲሰጡ ለማሳሰብ ነው። ህዝቦች በመቻቻል ከልዩነት ይልቅ አንድነትን ከጦርነት ይልቅ ሰላምን በየጎራው ከመጋደል ይልቅ ተደራድሮ መስማማትን እየመረጡ ይታያል። የተከፈሉት የዓለም ቤተሰቦች በሰላም የመገናኘት ፋና በጀርመኖች በየመኖች በዘር መድሎ ስርዓቷ ዓለም ሁሉ ያወግዛት በነበረችው ደቡብ አፍሪካ ሳይቀር ምስራቅ ከምዕራብ ነጭ ከጥቁር ራሱን ከራሱ ራሱን ከሌላው እያስታረቀ የሰው ልጅ ዓለምን በእኩልነት በሰላምና በፍቅር ሊተከምለት ይጨባበጣል። እኛስ በመጨረሻም ጸሐፊው በአካባቢያችን በተካሄደው ጭፍጨፋ ከተሳተፉት ውስጥ ከዋና ዋናዎቹ በስተቀር ከስር የነበሩትን ዛሬ ሰላማዊ በመምሰል በህብረተሰቡ ውስጥ ያሉትን አጫፋሪ ገዳይና ጠቋሚ ግለሰቦች መጥቀስ አለመፈለጉ የወጣቶቹ መስዋዕትነት መድኃኒትነቱ ለወንጀለኞችም ጭምር ትምህርት ነውና በህይወትም ሳሉ ያዝኑላቸው እንጂ አያዝኑባቸውም ነበርና የከፋ ድርጊታቸውን እንጂ ያደፈ ስማቸውን መጥቀሱን ትቶታል። ጭካኔ ሳይሆን ፍቅር የሰው ልብ ይማርካል። አብዲ አብዱላሂ። ምዕራፍ 1 ትግሉ። በ1960ዎቹ የተቀሰቀሰው የመምህራንና የተማሪዎች እንቅስቃሴ የብዙዎቻችንን ትኩረት የሚስብ ሆነ። በወቅቱ የነበረውን የትግል ሂደት በገለልተኝነት የሚመለከት ምሁር ወይም ተማሪ አልነበረም ለማለት ያስደፍራል። አብዛኛው ወጣት የህብረተሰብ ክፍል ዘመኑ ያበረከተለትን ፍሬ ጣፋጭነት ወይም መራራነት ለመቅመስ በስፋት እየጎረፈ ባለው እንቅስቃሴ ውስጥ ተዋሃደ። በተማሪው መካከል ለተቃውሞ፣ በማህበር መደራጀት፣ ለነጻነት መታገል የሚሉ አንቂ የፖለቲካ ሐሳቦች በእድገት በህብረት ዘማቾችና ይርጋለም ለትምህርት ሄደው በመጡ ወጣቶች አማካኝነት በተማሪው ልብ ተዘርተው ያቆጠቁጡ ጀመር። በሁላችንም ልቡናና አንደበት በግልም በቡድንም የሚታሰበው በአጀንዳም ቀርቦ የሚያነጋግረው ይኸው የትግልና የነጻነት ጉዳይ ሆነ። ቀናት እየገፉ ሲመጡ እንቅስቃሴያችን ስፋት፣ ጥንካሬና ቅርጽ እየያዘ መጣ። ህሊናዊ ሁኔታ ቀድሞ በፈነዳው ነባራዊ ሁኔታ ዙሪያ ይጎነጎን ጀመር። በዓላማ ተደራጅቶ ለዓላማ መታገል ቅራኔው የወለደው ውጤት ነበርና ከአስተባባሪው አካል የሚፈልቁ ህዝባዊ ጥያቄዎችና የአቋም መግለጫዎች በሰላማዊ መንገድ ጽሑፍ አዘጋጅቶ በመበተን በስብሰባ ቅስቀሳ በማድረግ ተደጋጋሚ ሥራዎች ተከናወኑ። ውጤቱም ሁለት ጎራዎችን አስገኘ። በአንድ ፊት ህዝባዊ ወገን የቆመለት ላባደርና ድሃው ገበሬ ሰፊው ህዝብ፣ በተቃራኒው ደግሞ ደርግና መይሶን ካምፕ ለይተው ተፋጠጡ። ኢያፓ የህዝባዊው እንቅስቃሴ መሪ ድርጅት በመሆን ለህብረተሰቡ የሚያስተጋባቸው ጥያቄዎች፣ መፈክሮች በሚያስደንቅ ፍጥነት 596 ኪሎ ሜትር ተምዘግዝገው ለደጋፊዎቹ እንዳስፈላጊነቱም ለተቃዋሚዎች ጆሮ ይደርሱ ጀመር። የአዲስ አበባውና የቦረና ነገሌ ወጣት ለትግል የልብ ንዝረቱ በእኩል ግፊት ይለካ ገባ። በትምህርት ቤት ስቱደንት ካውንስል አስተባባሪነት አንገብጋቢ ጥያቄዎች ማለትም ጊዜያዊ ህዝባዊ መንግስት እንዲቋቋም፣ የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በመጠየቅ ለዚሁም ምላሽ እስኪገኝ ተማሪው በሚፈሩትና በሚጠሉት አጥፊዎች ፊት የግንባር ስጋ ሆኖ ትምህርት በማቆም በሰላማዊ ሰልፍ ተቃውሞን በማሰማት የደርግን ልብ ያምሰውና ያውከው ጀመር። እሳትና ጭድ ሆነው በመስክ ወደሚታዩበት የታሪክ ምዕራፍ ለመቅረብ ቀናትና ወራትን መከንዳት ተያዙ። ሜይዴይ 1968 ዓመተ ምህረት نگلی برنا که عالمگار انترناسیونالن لتزمر تزگایشتر لچ و تاتو لعلم لابد دروچ یتگل اگر نتون لما بسر لحزبوم مرید رجتون ایها پان لما استواق و فاشستو گویا ببودن ایهونه یمزمور تناتون یمفکروچنا ارمازگ جتون قدم بالود کنات اگلات خوتال لسلام آوی سلفوی تزگاجوس یمفت قیاکی وچنا یتکاومو مفکروچ وستاد دروچنا بزستا پولیسوچن ده تفنو لما در ملایت چولای درگ بمیدیاو یمیالازنا چو مفکروچ سلت تفو بات چو ستشاون بزی سلت کال لفن بوالا و دا دبابایو انبرز زلر زاری فرارسو یکی فیانک دبان کتان نطبتن یه کتماو آنسدادر من نافشای تسر راب بستلو پاد دبابای بسیف عبدالله سکن نا بمونالیزا بنابیت بکل که یک فاچاو یه متاون سلفنیان نتملکاچ امکارگو ایزوال محلو تالیانی گنباو تلکو یه گبایت درش لطریتو ات دبابای نت یک برانو ماما هنو تمرتوال قطراتشو ببزاننا زرزر بلو بمیتایو تللک یه شکلاننا دنگای قیت مصر سوش تشکامینت سبتیو ایر لای بتزرگاو تاراسر کبیو وتتو اهلو مارو یمیشتبت ارگبو فوچ کساتشون یمیان تبتو بت بکفتا گلتو یمیتایو گزوفو دنگای مای گبیاد درش مزگار جابیتو بالب بسو باندیرا من تفن نصفا دمکو یه بال سلطاناتو یک بر مگل چهونو اینن ماراکی هنوال کپتانیا و تدراوی مکننوچ یه پولیس ازاجوچ یه استدادر سراتنیوچن نیروچ اجابیوچاچو دمکو تکل کلوال فوتوانشوچن نکادریوچ ودی ودی های تدفالو بالکه اینا نچ قرد هلمیت یدفو یو تردر پولیسوچ دولاو چاچونی زو ایان دندران انکسکاسی بزنکاکی کتاسترالو از بوم انکسکاسی اچنن بزنگاس ای کتاسترال نجو چو انداشو هبستو اندکواکو تاورتو بزنگن نفسی هزیمو سی فکرون بزدی یتشفنون ارمان یتکامو مفکروچ گلالتو یفا سیادرگو ماله سلطاناتو بود رسوز تگبو یگه زنگات چون مامن اکاسات چو تاییو هفرد شنکوتات چو بندی توفو تکبتبتو بسیتاناوی یکو تفر استفناتتو بامباگندناوی تزاز بسطف حیرو چات چو لای اندمبرک انبرکو بات چو من دنو یعزود من دنو میلود النزان تقابلنيوش بطن اللي قالو والتعدرو فوليسو لوجيا تكسكسا مفكرو النامز مروغن بواني قتلا مريت لاراشو كتاو وجلت هزباوي منقستي قواقو ملت نسعنت يمتشو تواقلت اتششو ايالا زمرا بسن بیت مفکرو استگابا یا پاپارتی اچن نو یه دیموکراسی مفتیال گدر بزیلائی یه پارتیون نا علمات کف یه سر راتن یارما کف بلو تولب اللبو تالاک دنگاتی خطا دنفاتا حای یازو بلو کم ترمز خونه تماریو بکومت به صدف نباس موزتو گره تبتات تنه بس دیگه زی یه تچنان نکو تمال کچن نسل فنیا بمیگر مننا بمیاس از زنونیتا کدو اللو سیشش کئیو آوار امامی دا ببزوشی و لکو چماو چه تمولا به وقتو عند تلک یه چمام دبر آمتتو بیبتن یه زیانی هلندم مایبزا صحافیو یگمتال الفالفو با ابراهیم ولو یه شای بیت با احمد گاید بیس سوک با سربالله سوکن نا با فوتو لیبن با فوتو هاولت برنداج کمیت تایو سوش بکر هزبو گریاو چینی بلوال በአደባባዩ መካከል በሩላ የታገዘ የሚሄድ ኑሮ ኢብራሂም የሚባል አካለ ጎደሎ ልጅ ይታያል። ሜጃው ተፍቶት የሚይዙት ሲያጡ ፖሊሶች ይህንን መሸሻ የሌለው ልጅ ከበው በዱላና በሽፍሻፊ ክፉኛ ደበደቡት። የጭካኔ እርምጃቸው ቀጠለ። በአደባባዩና በከተማይቱ ጎዳናዎች የልጆችና የወላጆች የጭንቅ ጩኸት በዛ። ስብራት፣ ውልቃት፣ ደም። ደርግ በሜዳይ ምሱን አገኘ። የተጠማውን ደም ማሳደዱ ቀጠለ። እስራት፣ ግርፋት፣ ስቃይ። ተማሪው መስዋዕትነትን አሸተተ። ይህ የመጀመሪያ ጀብዱ የብዙዎችን የትግል ስሜት አረካ። የቀደምት ታጋዮችን ጥሪ እያስተጋባ ልቡ ሸፈተ፣ አመፀ። ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ሆቺሚኒ እንደ ቼ ጎቬራ አለ። ዛሬ ቀለም አያንጎራጉርም እንጂ ብዕር አያዜምም እንጂ የወጣቱ ስሜት አሁን እንደሚነበበው ሳይሆን ያኔ እንደሚነደው ነበር። የድሃ ሕዝብ ማህፀን እንደ እሳት የሚፋጁትን ታጎችን አፈለቀ። ደርግ ለመጀመሪያ ጊዜ ወጣቱን በተቃዋሚነት መነሳሳት ሲያይ ለጎስቋሎች መታገል ተአምራዊ ኃይል እንደሚያመነጭ በምሬት ተገነዘበ። እነዚህን ለጋ የነጻነት ታጋዮች ሞት ደግሶ ማጉረስ እንዳለበት አመነ። ወታደሩም፣ ፖሊሱም፣ ደህንነቱም፣ ካድሬውም፣ አሸርጋጅ ተመራጩም ክተት ሰራዊት ብሎ በሕዝብ ልጆች ላይ የሞት መጋዙን ደገነ። ማደን፣ ማሳደድ የደርግ የዕለት በዕለት ክንውን ሆነ። ነጌሌ ሞት አርግዛ ታመጥ ጀመር። የወጣቱም ትግል ከአደባባይ ስሜታዊ እንቅስቃሴ ወደ ተቀናጀ ድርጅታዊ አሰራር በማምራቱ የድርጅቱ ርዕዮት በየህዋሱ መወያያ ሆነ። የፓርቲው ልሳን ዴሞክራሲያ ከዚህ ጋር በፕሮፓጋንዳና ቀስቀሳው አይነተኛውን ድርሻ ትወጣ ጀመር። ዓላማው ውስጥ ለውስጥ በወጣቱ ደም ስር እየተዋሃደ መጣ። ለመስዋዕትነት ብዙ ጀግኖች አበቡ፣ አቆጠቆጡ። ፋሺዝምን ለማውደም ወደፊት። ከፋሽስታዊ መንግስት ያገኘነው ምላሽ በስልት እንድናሸምቅ ቢያስገድደንም የቀደመው ተንደርዳሪ አመጻችን የመረጃ አይኑን እንዲጥልብን ስላመቻቸ ደህንነቱ ገበሬውን በገጠር በምናደራቸው አባላት ላይ አተኮረ። በመጋቢት ወር በማላስታውሰው ምሽት ለጋጉላ ገበሬ ማህበር ከገበሬዎች ጋር ስንሰራ አምሽተን ከምሽቱ አንድ ሰዓት ስንመለስ ሹና ገብረ ማርያም በምስጢር ተልካ እኔ አደን አብዲና ኢብራሂም አሊ በጥብቅ እየተፈለግን እንደሆነ እና እንድንሰወር መላኳን ስለገለጸችልን በቀበሌ 06 በአቶ ሺዶ ቤት ለአንድ ሳምንት ተደበቅ። የአካባቢያችን የድርጅቱ አመራርም የኢሃፓ ኢሃሰ በሰሜኑ ክፍል አሲምባ ለጀመረው ወታደራዊ ስልጠና ሶስታችንን በመመልመሉ ለዚሁ ተልእኮ ከጠረፋማዋ ከተማ ነጌሌ ወደ ደጋማው የአገራችን ክፍል እንድንሰደድ ግድ ሆነ። የአገር ውስጥ ስደት። ከአንድ ሳምንት ቆይታ በኋላ በዱምዱም የልጆች የጭነት መኪና ወደ ክብረ መንግስት ተጓዝን። በዚያን ሰዓት የነበረው መተማመንና መረዳዳት፣ ድርጅታዊ ፍቅርና ዲሲፕሊን ያጎናጸፈን ቅርስ ነበር። ክብረ መንግስት ለሶስት ወራት በአንድ የመምህራን መኖሪያ ቤት ቆየን። ቦረናም ሆነ ጀምጀም የድርጅታችን ሰዎች ዓላማ ያቆራኛቸውና አንድ ያደረጋቸው ስለሆኑ ያለ ባይተዋርነት አሳለፍ። በመምህራኑ ቤት በነበርንበት ጊዜ ከድርጅቱ አካል ጋር በነበረን የጠበቀና ተከታታይ ግንኙነት የጽሑፍ ሥራዎች ከአማርኛ ወደ ኦሮምኛ በመመለስና በካሴቶች የቅስቀሳ ሥራዎችን በማተም ተሳተፍ። ሁኔታው ተረጋግቶ አልቀጠለም። መምህራኑ በነበራቸው አቋም የመንግሥት ክትትል በአካባቢያቸውና በሕይወታቸው ጥላውም ስለጣለ ወንዶንና አዋሳን የመሸጋገሪያ ከተማ በማድረግ ብዙም ሳንቆይ ወደ ሻሸመኔ ያመራል። በዚህ የአራት ወራት ቆይታችን አድራሻችንን ድርጅታችን እንጂ ቤተሰቦቻችን መኖር መሞታችንን አያውቁም። ሻሸመኔም እንደ ጀምጀሙ ሁሉ ከድርጅታችን ጓዶች ጋር በአደን አብዲ አማካይነት በመገናኘት ሥራዎችን እንሠራ ነበር። ቅሌን ጨርቄን የሌለበት ስደት አጣዳፊ ስለነበር በለበስነውና በተጫማነው በመውጣታችን ያችኑ ለማንሳት ካጠብን እስክትደርቅ ድረስ ራቁታችንን መጠበቅ ግድ ነበር። ያኔ በወንዝ ዳር በፓንት የውስጥ ሱሪ ብቻ ተኮራምቶ የነበረ እርቃናችን ምስል በቅርብ ትናንት እንደሆነ ሁሉ ዛሬ ጎልቶ ይታየኛል። አሁን ከመመራው ኑሮ አንጻር ያኔን ስመዝነው በመከራ ውስጥ ሆኜ እንኳ በፍጹም ደስተኛ መሆኔን አስታውሳለሁ። ሻሸመኔ ካሳለፍነው የአንድ ወር ተኩል ቆይታ ለመውጣት ምክንያት የሆነችንን ቀን በተለይ አስታውሳለሁ። በጣም የምትገርም ቀን ነበረች። እኔና ጓደኞቼ በአጋጣሚ በወንዶገነት የሥጋ ፋብሪካ ውስጥ ይሠራ ወደ ነበረ የኔጌል ልጅ መሐመድ ጃማ ሄድ። ከእሱ ጋር ተገናኝተን ምሳ ከበላም በኋላ ስለ ወቅቱ ሁኔታ ባደረግነው ውይይት በመስመር የተለየ ሰው መሆኑን ተረድተን በማዘን ስንመለስ ከመኪና ይልቅ ጫት እየቃም በእግራችን ወደ ሻሸመኔ መጓዙን መረጥ። በዚህ ዕለት የሻሸመኔ ከተማ ሆቴሎች ባሊ ሙሳ ጦር ክፉኛ እየታሰሱና እየተበረበሩ ነበር። እኛ ግን መንገድ ላይ ነን። ይህ አጋጣሚ ባይሆን አህሊ ሙሳ ከዘራይ ደረስ ሆቴል 3 ምርኮኞች ባገኘ ነበር። አራተኛው መጠለያችን ይርጋለም ከተማ ነበር። ዛሬ የቤቱን አቅጣጫ በውል ባላውቅም መኖሪያው የአንድ ነጋዴ ጉራጌ ቤት እንደሆነ ከትልቁ ልጃቸው ተረድተናል። በዚህ ቤት ከሶስት ወር በላይ ስንቆይ ከአዲስ አበባ የሚመጡ በራሪ ወረቀቶችን እናባዛለን። በአካባቢው የሚበተኑና የሚሰራጩ ረቂቅ ጽሑፎችን ገለብጣለን። በጠቅላላው የተወጠነው የጉዟችን ግብ በየቦታው እየጎላ በመጣው ማሳደድና ውጥረት ሳቢያ ሊፈጸም ባለመቻሉ ያለው አማራጭ በአንድ ቦታ ተወስኖ ፋታ በማይሰጥ የድርጅቱ ሥራ ራስን መጥመድና ኃላፊነትን መወጣት ብቻ ነበር። ጊዜው በጣም አስፈሪ በመሆኑ ለረጅም ጊዜ በአንድ ክፍል ውስጥ በመኖርና ከክፍል ውጭ የፀሐይ ብርሃን እንኳ በደንብ ለማግኘት ባለመቻላችን በትዕግስት በዲሲፕሊን የተዋጠ ጭንቀትና ብስጭት በቀላሉ በፊታችን ላይ ይነበባል። የማይገለጽ ሆደባሻነት፣ የተጠቂነት፣ የተንከራታችነት ስሜት ውስጥ ውስጣችንን አንጀት አንጀታችንን ይበላናል። ይህ ሁሉ ሆኖ የመጽሐፍትን ገጾች እያገላበጥ ማንበብና በንድፈ ሐሳቦችም ላይ መወያየት የየዕለት ክንውናችን ነው። በዚህ ከባድና ከፍተኛ መስዋዕትነትን በሚጠይቅ ጽሉም ወቅት በተለይ አንድ ቀን በመካከላችን የተፈጠረው ውይይት ልቤ አይዘነጋውም። የብሔሮች መብት እስከ መገንጠል የሚል ማርክሳዊ ትንታኔ ያዘለ የስታሊን ጽሑፍ ነበር። በሐሳቡ ላይ ብዙ ስንነጋገር ቆየን። በአገራችን ተጨባጭ ሁኔታ የዚህ ንድፈ ሐሳብ አፈጻጸም ምን ውጤት ሊኖረው እንደሚችል ስንነጋገር ስንከራከር፣ አደን ብዙ ጊዜ በስሜት እየተዋጠ በኃይል ምላሾችን ይሰጥ ስለነበረ አቀራረቡ አበሳጨን። እኔና ኢብራሂም ስማ አደን፣ በዚህ ውይይት ላይ የምትወረውራቸውን አምባገነናዊ ቃላት አርም፣ ይሄ አጉል ጀብደኝነት ነው በማለት በዝርዝር የማላስታውሳቸውን የሚያስከፉ ቃላት አወረድንበት። አደን ደነገጠ። ሳይናገር ዝም ብሎ ቆየ። አይኖቹ በጥያቄ በረበሩን። አቀረቀረ በንባ ተሸነፈ። ፊቱን ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። ግራ ተጋባን። ተያየን። ዙሪያችንን ሞት ከቦናል። ልናግባባው ብንይዘውም ባሰበት። ለሐዘኑ ምክንያት በመሆናችን ሳይሆን የመብት ማጣታችንና መሰደዳችንም ምክንያት ሆድ አስብሶን እንደሆነ እንጃ፣ እኛም አብረነው አጎነበስ። አደን ዞር ብሎ እናንተ ለምን ታለቅሳላችሁ? ምን ሆናችሁ? እስኪ ዝም በሉ አለን። አንተ ነህ ወደዚህ ሁሉ ወደ ጠፋ ሐዘን ውስጥ የጨመርከን፣ ግን ለምን አለቀስክ አልነው። በዚህ ጊዜ አደን ከተቀመጠበት ከመቅጽበት ብድግ አለ። አብዶ፣ እኔ በቅርብ ጊዜ ውስጥ ከእናንተ በፊት እሞታለሁ። በትክክል ይታየኛል። ያስለቀሰኝ የአሁኑ ትችታችሁ ሳይሆን ከእኔ ሞት በኋላ ታሪኬን ስትመሰክሩ በዚህ መልክ ጀብደኛና አምባገነን እንደሆንኩ አድርጋችሁ እንደምትገልጹኝ አስቤ ነው ያለቀስኩት ብሎ ግድግዳውን ተደግፎ አለቀሰ። አደን ይህንን ሲል ስለ ሕዝብ ፍቅር የሚፈስ የንጹሕ ሰው ደም ታየን። ስለ እውነት የሚነድ እምቅ ሐዘን ፈታን። እኛም አብረነው አለቀስ። ከኢብራሂም ጋር ተነስተን ልናጽናናው ሞከርን። የዚያ አሰቃቂ ዘመን ንክሻ ውስጣችንን አዝሎታል መሰለኝ። ሦስታችንም በጠባባው ክፍል ተቃቅፈን ስናነባ በሩ ተንኳኳ። በመካከላችን ጸጥታ ሆነ። ተደገመ። አሁንም ጸጥታ። እንደገና ተደገመ። በጭንቀት ተያየን። ተበላን በሚል ስሜት አንዳችን ማነህ አልን። ዓለሙ ነኝ የሚል ድምፅ ሰማን። የቤቱ ልጅ ነበር። በይርጋለም ከተማ መቆየቱ ከቀን ወደ ቀን አስጊ እየሆነ በመምጣቱ የቀረን ምርጫ አሲምባ ለመድረስ አላስፈላጊ መስዋዕትነት ከመክፈል ይልቅ ወደ ነጌሌ ተመልሰን በገጠር መቆየቱን እንድንመርጥ ሁኔታው ስላስገደደ ድርጅቱ በቀየሰው ስልት ዘመድ እንደሞተበት የሐዘን ልብስና ቆብ ተዘጋጅቶልን እኔና ኢብራሂም ወደ ክብረ መንግሥት ስንጓዝ አደን ደግሞ ወደ ሐዋሳ ተመለሰ። ከክብረ መንግሥትም ነጌሌ ገባን። ከሁለት ሳምንት በኋላም አደንም መጣ። አደን ነጌሌ ሲገባ በመታየቱ እንዲያዝ አሰሳው ተጠናከረ። ሆኖም ድርጅቱ ያዘጋጀው ስልት በአርሶ አደሩ ተባባሪነት ታግዞ ልክ እንዳብዮት ጥበቃ ጓዶች በመልበስና በመታጠቅ በምሽት ቀጠሮ ተሰጣጥተን በተለያየ አቅጣጫ ወደ ገጠር ወጣን። ገጠር ከገባን በኋላ በነጌሌ አካባቢ አንድ ሁኔታ ተከሰተ። ይኸውም መንግሥት በግፍ ለአንድ ዓመት ያህል በነጌሌና በሐዋሳ ወህኒ ቤት የወንበዴ ቀላቢ ነህ በሚል ያንገላታው አቶ አሊ ኮንሶ አርብ የካቲት 25 ቀን 1969 ዓ.ም በሶማሊያ አቦ ሽምቅ ተዋጊዎች በመኖሪያ ቤቱ እያለ በመገደሉ ሰዎቹን ለመያዝ በተደረገው ከበባና የተኩስ ልውውጥ የአምሳ አለቃ ሸዋ ታጠቅ ወልደ ጊዮርጊስና የአስር አለቃ ሞገስ ዳኛ በለው በመሰዋታቸው ተከበው ከተገደሉት ሸማቂዎችም አፍ ጫት በመገኘቱ መንግሥት አጋጣሚውን በመጠቀም ከተማው ውስጥ ካሉ ጸረ ቤተኞች ጋር ተባብረው የፈጸሙት ነው፣ በግንኙነት መንቀሳቀስ ጀምረዋል በማለት የከተማውን ዙሪያ በሰራዊት ኃይል በማጠር አሰሳውንና ማሳደዱን ቀጠለ። ቤተሰቦቼም ወደ ገጠር ላጎቴ በላኩት ያደራ መልእክት ካረፍኩበት መንቀሳቀስ እንዳልችል ተጽዕኖ ስላደረጉብኝ ከነ አደን ጋር በተቀጣጠርነው ቀን መገናኘት ሳይሳካልኝ ቀረ። እሱ ግን ከመርሳ ነጌሌ እንደገቡ አደን በሚፈልጉት ጠላቶች እጅ ወደቀ። በመምህር ሙሉጌታ ዘሩ በሚመራ የሮንድ ቡድን ተያዘ። እንደተነበየውም ከሦስት ወር በኋላ ከኛ በፊት ሞተ። ኢብራሂምም አሰደውት እንደነበርና እንደመለጠ ሰማው። ከዚያ ወዲህ እስካሁን የት እንዳለ ይሙት ይኖር አላውቅም። በውጣውረዱ የማፈቅራቸውንና የማከብራቸውን ጓዶቼን አጣሁ። የልቤ ብርታትና ጽናት ከኃይለኛ መሰረቱ ተናጋ። በቢታታ በገናሌና በመድዋላቡ ለአራት ወር ያህል ከዘላኑ ሕዝብ ተመሳስዬ ቆየሁ። በከተማ እስራቱ ግርፋቱና ግድያው እየተባባሰ በመሄዱ ላለመመለስ ወሰንኩ። የገጠሩንም ቆይታ ከሚሰማኝ ብቸኝነትና ጭንቀት የተነሳ ትቋቋም ባለመቻሌ ወደ ጎረቤት አገር ለመኮብለል ወሰንኩ። ስደት ከአገር ውጭ። በገዛ አገሬ ሰብአዊ መብቴን ነጻነቴን ከተቀማው ምን አገር አለኝ ብዬ እቀመጣለሁ? ከእንግዲህ የቀረኝ ነገር ቢኖር እንባ ሳይሆን ደም እያለቀስኩ የቀኑን ሐሩርና የሌሊቱን ጦር በመቋቋም የ25 ቀንና ሌሊት አድካሚ ጉዞን መጋፈጥ ብቻ። ወደ ሶማሊያ አብረውኝ የሚጓዙ ባላገሮች እግረ ጆቢራዎች ናቸው። መንገዱ ይጠቀለልላቸዋል። አብዶ ከተሜው የመጀመሪያውን ሳምንት ጉዞ እንደምንም ተበራታው። የሁለተኛው ሳምንት ቀንና ሌሊት ጉዞ እጅግ አድካሚ ሆነብኝ። በበረሃ ከምቀርብዬ ተንከላወስኩ። ጥለውኝም እየሄዱ እያበረታቱኝም የሕይወት ሳይሆን የሞት ጉዞ ተጓዝኩ። ሁለንተናዬ ወላለቀ። በተለይ የሌሊቱ ጉዞ ምንም እንኳ አናት ከሚበጠርቀውና ጉሮሮ ከሚያደርቀው የበረሃ ንዳድ ቢከልልም ከሾሁና ጋሬጣው ግን ሊያድን ባለመቻሉ የግራ እግሬን ክፉኛ ተወጋው። እንጨቱ ውስጤ ተሰብሮ በመቅረቱ ህመሙ እየጠናብኝ ሄደ። በዚህ ጊዜ ባላገሮቹ ከችግሩ ሊያላቅቁኝ የመረጡት መንገድ ያልሰማሁትና የሚያስደነግጥ ነበር። እባካችሁ ተውኝ ብዬ እንዳልማጸን ሲያስኬደኝ አልቻለም። እንዳላችሁት ይሁን እንዳልልም ፈራው። ብቻ አልቀረልኝም፣ በጎኑ የታጠቀውን ጩቤ መዞ እንጨቱ በገባበት አቅጣጫ በስለት ሰነጠቀልኝ። እሪ አልኩ። እንደምንም ጩኸቴን ታግለው እንጨቱን አወጡልኝ። ቀጥለውም አገልግሎቱን የጨረሰ የባትሪ ድንጋይ ከስክተው ዱቄቱን በሚደማው እግሬ ላይ በመደምደም በቅጠልና በአሮጌ ጨርቅ ጠቀለሉልኝ። የባላገሮቹ አስደናቂ የቀዶ ጥገና ኦፕሬሽን ብዳከምም እንኳ ጉዞዬን እንዳላቆም ረዳኝ። አንድ ቀን ንጋት ካረፍንበት ተነስተን ስንጓዙ ለን እኩለ ቀን አካባቢ አንድ ገዳላማ ቦታ አደረስ። ሁሉም የውሃ ጉድጓድ ፍለጋ ሸጡን ይዞ ሲወርድ፣ እኔ አለፍ ብሎ ባሻገር ካለው ረባዳ ቦታ አንድ ልትወድቅ የደረሰች ገጣባ በቅሎ አየሁ። ሳይታወቀኝ ድምጼን ከፍ አድርጌ ባትቀድሙኝ፣ ያቺ በቅሎ የኔ ነች፣ ባትቀድሙኝ አልኩ። ሁኔታዬን አይተው ሁሉም ሳቆብኝ። ጭነቷን ይዛ ይህንን የበረሃ ጉዞ መወጣት ባለመቻሏ የተጣለች ወገበ ሰባራ መሆኗን ነገሩኝ። ቢሆንም አልተቀበልኳቸውም። እንደምንም ጎትቼ በአንገቷ ላይ ሽርጤን ካሰርኩ በኋላ ለአንዲት ቀን ብቻ ተጓዝኩባት። እውነትም ሰዎቹ እንዳሉት ክብደቴን ባለመቻሏ ተለያየን። ድንበር ለማቋረጥ 3 ቀን ሲቀረን እግሬ እየተሞሸላለቀ አነባሁ፣ ተንዘፈዘፍኩ። ባላገሮቹ እንደምንም እግሬን ክፉኛ እየጠዘጠዘ አላራመድ ያለኝ ደምና መግል ያዘለ እብጠት ካፈነዱልኝ በኋላ የመጨረሻዋን ሌሊት የድንበር ማቋረጫ ፈጣን ጉዞ መወጣት ካልቻልኩ እነሱንም በጠላት ኢላማ የማስገባቸው መሆኑን ገልጸውልኝ፣ ይህንን እድል ካልተጠቀምኩበት ድካሜ ሁሉ ከንቱ መሆኑን በቁጣ አስረዱኝ። አንደኛዬ የዴሞክራሲ መብቶች ያለ ገደብ ይከበሩ የምትለዋን መፈክር እንዲያስኩ በጓዶቼ መሃል ወድቄ ቢሆን ምንኛ የክብር ሞት እንደሆነ ሳስብማ ከየት መጣ የማልለው ኃይል አገኘው። ተነሳው። ጉዞውን ጨርሼ ጎረቤት አገር ሶማሊያ ገባው። لصوص سامنت يهل ببولو هاوا كتما قويو بغزو مركميلنا مركاكي السماين باركو باتشو كانات نبار كان كان باوني بتكمت قبتنا بتكتم قبت منفسي قنطر لقنطر تشال تشاعية تقوعدة قنا قناس كتنفس يستكزنيا يريد ليلي دقمو قشتنا أسفري وخلم كتالاوت أنا كششوت درقبويا وسدوي كتنيا እግሬ ርቆብ ይሄድም ልቤ ግን የጭንቀና የመከራ ቋት ሆና አደከመች ብቻ እንደምንም አገገምኩ ከታዩ ግዴ በኢትዮጵያ መምህር የነበረው ታላቅ ወንድሜ መሐመድ በስደት ቀድሞ ወጥቶ ሞቃዲሾ ስለነበረ ወደሱ ሄድኩ በዚያም ቆየው በስደተኝነቴ ተስፋ ከልቤ ተማጠጠ የተከተለኝ ነገር ቢኖር ጭንቀት ሐዘን ፍርሃት እምነት ማጣት ብቻ ፋሽስቶች ከወንድሞቼ ብቻ ሳይሆን ከወገኖቼም ከሀገሬም ለዩኝ በበለጠም ጤነኛና ብርቱ ሰውነቴን ከራሴ ሰረቁኝ ነጠቁኝ አጋጣሚውም ለአሳር ሲያብር ነው መሰለኝ ታላቅ ወንድሜ በስኪ ሁኔታ ታመመ አይናገርም አይንቀሳቀስም በጠቅላላው ራሱን መቆጣጠር በማይችልበት ደረጃ ላይ በመድረሱ የሙቃዲሾ እንግድነቴ አስጨናቂ ሆኖ አከረመኝ ያም አለፈ ወንድሜ በአምላክ ፈቃድ ተፈወሰ ከሁለት ዓመታት ቆይታ በኋላ ኢትዮጵያ ውስጥ የዘጋሁትን የትምህርት ቤት በር በሙቃዲሾ ከፈትኩ ወደ ሶማሌ ከሸሸነው መካከል ብዙዎቻችን በኢህአፓ ምክንያት ቢሆንም ሁለት ወጣቶች ከተቃራኒ ወገን የነበሩና አባታቸው በቀይ ሽብር ብዙ ለጋ ወጣቶችን ያፈጀ በመሆኑ በስደቱም ስፍራ የትምህርት ቤት ውሏችን በጎሪጥ ያተያየን እንደነበር ሳስብ በአገር ውስጥ የተጠነሰሰው ልዩነት ውጪም በማይተናነስ ስሜት እንደተፈታተነን ትዝ ይለኛል። ትምህርቴን እንዳጠናቀቅኩም በጌዶ ክፍለ ሀገር በገር ባህሬ ከተማ በመምህርነት ተመድቤ ለሶስት ዓመታት አገለገልኩ። በዚህ ስፍራ በነገሌ ቦረና አብረን የነበርን መሐመድ አባኑር ለስደቱ ምክንያት የሆነውን ሲያጫውተኝ የሜዴ ባል ሲከበር ወጣቱ ያፓን ያስተዋወቀበትና ድርግን ያወገዘበት ዕለት በመሆኑ ሰልፉም ሲበተን ሽፍሻፊና ኮምፐርሳቶ በመገኘቱ የድገት በህብረት ዘመቻችንን አቋርጦ የመጣው የጣውላው መሰንጠቂያ ባለቤት ልጅ ለተቃዋሚዎቻችን የቁሳቁስ አቅርቦት ስላደረገ ሊመጣ ይገባዋል በማለት ስለፈለጉት እንደሆነ ሲገልጽልኝ በተመሳሳይ ምክንያት ስንት ኢትዮጵያውያን በሶማሊያ በጅቡቲ በሱዳን በኬንያ ወዘተ ይኖሩ ይሆን አልኩ ምንም እንኳ ከደርግ የጭካኔ በትር ለማምለጥ ድንበር አቋርጬ ብሄድም በወቅቱ በሶማሊያና በኢትዮጵያ መካከል በነበረው ግጭት ሳቢያ የነበርኩበት ከተማ በኢትዮጵያ ተዋጊ ጀቶች ለሶስት ተከታታይ ጊዜ ስለተደበደበ ፊቴን ያዞርኩ እንጂ የሸሸው አልመስልህ አለኝ። በተለይ በመጨረሻው ድብደባ በአጋጣሚ በትምህርት ስራ ላይ እንዳለሁኝ የመኖሪያ ቤቴ በመደምሰሱ እኔን ለማደን እንደተላኩ ያህል ሆኖ ተሰማኝ። ከሶስት ዓመት አገልግሎት በኋላ ወደ ሞቃዲሾ ተዛወርኩ። ከዚያም ቆሬሌ በምትባል ከተማ ተመድቤ ትዳርም መስርቼ ለስምንት ዓመታት ተቀመጥኩ። መቃብሬ የተማሰልኝ ሰው የአምስት ልጆች አባት ለመሆን በቃው። በሶማሊያና በኢትዮጵያ ጦርነት ምክንያት ብዙ ኢትዮጵያውያን በስደት ወደ ሶማሊያ ገቡ። የተለያዩ ቦታዎች የስደተኞች ካምፕ ተመሰረተ። በዚህ ጊዜ ከመደበኛ ስራ ሌላ በትርፍ ጊዜ የህፃናት አድን ፌዴሬሽን ከሚባል የአሜሪካን የተራድኦ ድርጅት ጋር መስራት ጀመርኩ። እዚህ አጋጣሚ በስደተኞች ካምፕ የጓደኛዬን የአደን አብዲን አባት አገኘሁት። ታሞ እስከ ሞተ ድረስ በልጁ መንፈስ ወደድኩት። የቀብሩንም ስነ ስርዓት በድርብ ስሜት ፈጸምኩ። ከብዙ ጊዜ በኋላ ለህፃናት አደን ፌዴሬሽን በቋሚነት ማገልገል ጀመርኩ። ከመምህርነት ወደ ልማት ሰራተኛነት ተቀየርኩ። ድርጅቱም ለስራው ብቁ የሚያደርጉኝን ያጭርና የረጅም ጊዜ ልማት ነክ ትምህርቶችን በዚምባብዌ፣ በኬንያ፣ በህንድና በፊሊፒንስ እየላከ እንድማር ረዳኝ።
ዳሮፓ ቁጣተር በዲሴምበር 1990 የድርጅቱ የምስራቅ አፍሪካ ማስተባበሪያ ጽህፈት ቤት ወደ አዲስ አበባ እንድመጣ ጥሪ አቀረበልኝ። ዱብዳ ያ ብዙ ወንድሞችን ኢሰባዊ በሆነ መልክ የፈጀና ብዙዎችን ከአገር ያሳደደ መንግስት ስልጣን ላይ ነው። ደምደማለኝ አገሬን ለማየት ካለኝ ጉጉት ባላነሰ ስጋትና ፍርሃትም ከበበኝ። ቢሆንም አዲስ አበባ ገባሁ። የመጣሁት ለአንድ ሳምንት ቢሆንም መመለሻዬ ሞቃዲሾ በጎሳዎች መካከል በተፈጠረ መተላለቅ የጦርነት አውድማ በመሆኗ ለሶስት ወራት በመዲናችን መቆየት ግድ ሆነብኝ። ጦርነቱ በቤተሰቤ ላይ የሚፈጥረውን አደጋ ሳስብማ ልቤ በጭንቀት እየተወራጨች ፍጹም ሰላም አጣሁ። የመጀመሪያ የአዲስ አበባ ቆይታዬ ቤተዘመዶችን የማግኘት እድልን ያጣበበ በመሆኑ አልጥምህ አለኝ። የብሱን ያስጨነቀኝ ከድርጅታችን መስሪያ ቤት ፊት ለፊት ግድግዳ ላይ በትልቁ በጉልህ ቀለም የተጻፈውን ሞት ለያፓ የሚለውን መፈክር ባየሁ ቁጥር አሁንም የምፈለግ መሰለኝ፣ ፈራሁ። በዚሁ ምክንያት በዋቢ ሸበሌ ሆቴል የሶስት ወር ቆይታዬ አንዲት የአማርኛ ቃል ሳልተነፍስ ዲዳ መስዬ አሳለፍኩ። ለመጀመሪያ ጊዜ ቤተሰቦቼን ለመገናኘት ወደ ነገሌ ስልክ ደውዬ ወላጅ አባቴን አነጋገርኩት። በህጋዊ ሳይሆን በቤት ስሜ አብድር ቃድር ነኝ ብዬ ስለ ጤንነቱና ስለ ቤተሰቡ ሁኔታ ጠየቅኩት። ላገኛቸው እንደምፈልግም ነግሬው አድራሻዬን ገለጽኩለት። አባቴ በእሽታ ስልኩን ዘጋ። የኔን አዲስ አበባ መገኘት በህልሙም ሆነ በእውኑ የማይጠብቀው ስለነበረ ከጥሪው በኋላ ተጠራጠረ፣ ተወነባበደ። ልቡ በአቅራቢያችን ከቤተሰቦቼ ቅርብ ትውውቅ ወዳላቸው ወደነ አብዘልቃድር ሐዋስ ቤት አዘነበለ። በቀጥታ ቤታቸው ሄዶ ልጃችሁ አብዘልቃድር ከአዲስ አበባ ስልክ ደውሏል፣ በጣም ሰላምታ ሰጠኝ፣ እናንተም መጥታችሁ እዩኝ ብሏል አላቸው። በእርግጥም ልጃቸው አብደልቃድርም አሜሪካ እንደነበረ ስለሚያውቁ ናፍቆታቸውን ሊወጡ ወላጅናቱ ወይዘሮ ገሮ ወደ አዲስ አበባ መጡ። ልጃቸውን ሳይሆን እኔን ሲያገኙኝ ደነገጡ፣ ተደሰቱም። አባቴ በስህተት እንደላካቸው አስረዱኝ። ተመልሰውም ለቤተሰቦቼ እኔ እንደሆንኩ አረጋገጡላቸው። ታናሽ ወንድሜ ሁሴን አብዱላሂ ተላከ። በአድራሻዬ ሲመጣ ይዤው ወደ መርካቶ ወጣው። እንደ ልብ እንድንጨዋወት ስለ ብዙ ጉዳዮች በማብራራት እንዲያጫውተኝ ጠየቅኩት። በጭውውቱ አሳዘነኝ፣ አስደሰተኝም፣ አረጋጋኝ፣ ረበሸኝም። ለሚቀጥለው ቀን ተቀጣጥረን ወደ ማረፊያ ሄድኩ። በማግስቱ ሳይመጣ ቀረ። በሁለተኛውም ቀን ቀረ። በሦስተኛው ቀን እንዲሁ ደነገጥኩ። እንዲያው የት ብዬ ልፈልገው? ተጨነቅኩ። በሰባተኛው ቀን መልእክት ደረሰኝ። ለካስ አዲስ አበባ ለብሔራዊ ውትድርና አፈሳው ተጣጥፎ ኑሮ ሻንጣውን ከነልብሱ ከያዘበት ቤርጎ ሳያወጣ እግሬ አውጪኝ ብሎ መመለሱን ጻፈልኝ። ወይ ጉድ! ይሄ ወታደራዊ መንግስት በጠመንጃ ስልጣን ያዘ፣ በጠመንጃ ባለ ስልጣን ፈጀ፣ በጠመንጃ ሰበሰበ፣ በጠመንጃ በተነ፣ በጠመንጃ አደራጀ፣ በጠመንጃ አሰለፈ፣ በጠመንጃ አፋጀ። በዚህ ምክንያት ጭንቅላቱ እንደ ጠመንጃው ብረት ስለቀዘቀዘ ያገኘውን ሁሉ እያደነ ወደ እልቂት መንኮራኩር በመክተፍ መቀርጠፍና መክተፍ ብቻ ሆኗል ሕይወቱ። በርካታ የአገራችን ወጣቶች በብሔራዊ ውትድርና እያስገደደ ማዝመቱ ህልውና የሚሆነው መስሎታል። ያኔ ጥቂቶች ብዙ ሺህ ወጣቶችን ፈጁ። ዛሬ ደግሞ ብዙ ሺህ ተገዳጅ አንጋቾች ብዙ ሚሊዮን ሰዎች እንዲጨርሱ እየተደገፈ መሆኑን ሳስብ አዘንኩ። ባረፍኩበት ሆቴል አንድ የአዲስ አበባ ደቡብ ቀጣና ደህንነት ባለስልጣን እያዘወተረ ይዝናናል። የሚገርመው የሚያጅቡት የመንግስት ወታደሮች ሳይሆኑ የራሱ ልጆች ናቸው። ይህ ባለስልጣናቱ ወታደሮቻቸውን እንደማይተማመኑባቸው አረጋግጠልኝ። በየጊዜው እየመጣ ሲዝናና የሚያወራው ሁሉ ለህሊናዬ የማይጥመኝ ነበር። መንጋውን በመስክ ያሰማራ እረኛ ለመልከታ እንዲያመቸው ኮረብታ መርጦ ከነጣቂ ይጠብቃል። የደርግ ባለስልጣናት ደግሞ በህዝቡ መሃል ሆነው ሳይሆን በረጃጅሙ በታነጹ ትላልቅና ውድ ሆቴሎች ተቀምጠው ውስኪ እየተጎነጩና ዳሌ እየደባበሱ ደህንነቱን ባረር እንደሚንከባከቡ ተመለከትኩ። በተለይ አንድ ቀን በሆቴሉ መዝናኛ ስፍራ ከጓደኛዬ ጋር ተቀምጠን ሳለ አንድ ወጣት ምን እንዳደረገ በውል ባናውቅም በርቀት ፖሊስ ሲደበድበው ተመለከቱ። ልጁ እየተከላከለ ምን አደረኩ ጋሼ እያለ ቢለምነውም ሊተወው ስላልቻለ ከጁ አፈትልቆ ሮጠ ተከተለው። ልጁ በመኪናዎች መሃል ተሽሎክልኮ መንገዱን ለማቋረጥ ጥቂት ሲቀረው ፖሊሱ በአውቶማቲክ ተኩስ ጣለው። ተዘረረ። በአስፋልቱ ላይ የወጣቱ ደም ተንጣለለ። ዘገነነኝ። መስተንግዶውን ትተን ከቦታው ሄድን። ይሄ ጠመንጃ በወጣቱ ትውልድ ላይ እስከ መቼ እንደሚደገንና እንደሚተኮስ ሳስብ ህሊናዬ መልስ አጣ። ኢትዮጵያ ውስጥ ሁሉም ነገር በኃይልና በግዳጅ የሚፈጸመው እስከ መቼ ይሆን? የዓመታት ጥያቄ። ላላለፈለት ህልቆ መሳፍርት ያልፍለት ዘንድ ታስቦለት እድል አልቀና ብትል ሆኖ እንጂማ ቢጠፋ ገድል ማናንተን ከሐሳቡ ጥሎ ማንስ ወዳጁን ይጠላል ኪሎ ለገቢው ይንገበገባል እንጂ ትከሻውን ይጠላል እንዴ ወዳጅ? ታሪክ ፊቷን ብታዞር አፍታው ላጥፊ ቢያደላ ለፊው ተሟጋች ተሳዳጅ ደግሞ አጭላጊው ሲበላ እግር አውጥታው የተረፈው ደጋግሞ መብራት ያልሰነፈው ጊዜም መጫጣችና ባንዳ እውነት ላይ የግፍ ፈርዳ እጅም ማስያዘች አሳዳ ተርፎን ከነበር ከያ ሻማ ቀልጦ ላይበራ ስንቀማ አይን ባሳወረ ጨለማ ምንስ ስንበል ጠረለማ ጸጋ መጽሐፌ ደብተራ ልከነው የነበር ለእኛ ሥራ ጧፍ ሻማ ሆኖ ሊበራ ለመልካም ፍሬ ደም ሊዘራ እሱም ያ ነበርና ከያ ትውልድ ተግዞ ባፋኝ በቀለኛ የብርሃን ጭላንጭሉ በመንፈስ ይበራለኛ ተጎታም ብታልፍ እንኳ ካሉ መልኩ ቢለወጥ አምሳሉ ገላፈር ሁሌም አካላት ነፍሱ ሁሌም ዘለዓለም ከሚኖረው ታሪክ ጋር ሕያው ናት እሷም ላትረሳን ላንረሳት።